ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው። በዛሬ ዝግጅታችን የጅግናውን ግራፊ የፍርድ ቤት ውሎ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ሲማስን ኖርማንዲና ቫይኪንግ በሚስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰው ሰውነቱን ስቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራን አፍርተን አርቅቀነው ነበር። ክብረ መንግስቱ አንጸነው ነበር። ቤተ ፋሲልን ላሊበላን ቀርጸን አስተምረን ነበር። ከአንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይል አቁመነው ነበር ያክሱናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣቱ። በጠቢቡ ንጉሥ በሚኒክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይህን ጊዜ ጥሮት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ይጠው ብራና አዳ ይሆናል። ብራና ወሳጁ ከእኛ ቤት ቢሆንም ያው እንደ አባይ ነው ለእኛ መልቀቅ። በገናና ስሙ ከመኩራት በስተቀር አባይ እየጠቀመው ላረፈበት አገር ጊዜ ተለውጦ እውነት ቦታ አጥቶ ከእኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይልቀቅ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ እሱነቱ ከላዩ ሲነጠል በንዋይ ፍለጋ አእምሮ ሲበከል ብራና ተሰጠው ከፈረንጆች ደረሰ። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመኑ ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተፈራ ቤታቸው። አትመለከቱም ሌጦ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጥል ስም እጅግ አሸብርቆ እጽፋለሁ ሲለምን ዘግዝቆ በቀለሙ ፋንታ በደማጨም አልኩ። አረ ለመሆኑ ገና አንተ ስባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና እሱነቱ። ገባዋል ገባውን በገሃድ አየነው ሲሸጣት እናቱ። ይሄ በመሆኑም ባለንበት ዘመን ብራና አሳስቶት እውቀት ግቡን ስቷል። እውነት ትርጉም አታ ይሳለቁባታል። አሁ ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል። ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው የሐሞት ከረጢት ጭራሽ ሳይኖራቸው ለህዝብ መታመንን በመከራው አቅም ጸንቶ መቆም ጠልተው ታገሉ እያሉን ነው በስውር ተልእኮ ትግሉን አገልምተው። አሳይ መሲህ ኑር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ። አረ ስንቱ ስንቱ ታገል እያሉ ነው ድከሙ በተነሰ። ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተም በዘረኛውና በጠባቦች መንጋ የተወጋን አገር يتبدل حزب باسم الله تقنس قاول لما بزات جاقمو لما قدل تاقل يالونو بيفاين نقر على ما سايمورو كرمون كجمورو تاريك مصاي سرا تاريك سات عكس سباي ساي جبال فلسمو بدل وين مارو مصاي لتنيا بالزمن عند عيدرات المقنق بتاكس تدرا جيلال جاقمو بشد انجا انجي هونو تقلو كتاقو دا هاقرين قرارتو كرشا كتالو بد حزب مبتوناتو بدل كبزابت يكس كس من الكي ترامي يساو تاريخ ساري هونو كارف بد مريد يا ديسو زمنم بركي يجغناو چونت تناغاري يكفو كالجوج سارت ابابا قوام حزب افكاري وچه ديموكراسي سرات نبار مساراتوش يتراسماتشو يزكر سراتشو يموتو تمشمر يمران تقباراتشو تناجر دفتراو كان نسبت بوتا عجبو يساكو نتنديرتا يشيك لام مذكر لو نتفال مكارف كبت مدر عذاب تنستو عال انديكا لقاشو عال مكت كوني مور مدرشو يكت كت سامويل كقباب بتافر نزول لبان داو نتنين ناجر عشافرين بلا بمركاتو معال لفاش لبان دام عالبت قرب لا يودكو وادي فلك متناجر تبعي بدعم بسو ميداون كاسكسو سبو قصة اللاو قنبارون كيادو كاسكسو قايم انتقل استمرو يبان داون منغا ولا يملسو كاسكسو قايم انتقل استمرو يبان داون منغا ولا يملسو
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 3 የጀግናው ገራፊ መዝገብ እንደሚባለው ከሆነ በጥንቱ ፍርዓት በእስር ቤቶች ውስጥ ግርፋት ራሱን የቻለ ያኗኗር ዘይቤ ነበር። የብጥብጥ ልክፍት ባለባቸው ህዝቦች መካከለና በጦርነትና በጥፋት በተፈጠረች አገር ውስጥ ግርፋት እንግዳና የማይጠበቅ ነገር ላይመስል ይችላል። ነገር ግን እንዲህ አይነት ድምዳሜ ላይ ከደረሳችሁ ስህተት ሊሆን ይችላል። ኢትዮጵያውያን ወሲብ ይወዳሉ፣ ግን ስለ ጉዳዩ ማውራትን ይጠላሉ። በወሲብ ጉዳይ ዙሪያ ካለው ሰፊ ምስጢራዊነት የተነሳ ማንም ለራሱ ክብር ያለው ኢትዮጵያዊ ወንድ ከሚስቱ ጋር ፍቅር መስራት ድረስ ራሱን ያዋርዳል ተብሎ አይታሰብም። ኢትዮጵያዊ ሚስቱን ይተኛታል እንጂ ከሚስቱ ጋር ፍቅር አይሰራም። በመሆኑም ፈጣሪ በጭቃ እንደነገሩ ወይም ደግሞ ደስ ሲለው ባማረ ሁኔታ አድቦልብሎ ወደ ኢትዮጵያ የላከን አድርገን እያሰብን ነው ያደግነው። ነገር ግን ምንም ቢሆን ኢትዮጵያውያን ከጥቁር ወይም ከነጮች በተሻለ ሁኔታ የተፈጠሩ አድርገው ያምናሉ። ግርፋትንም በተመለከተ ተመሳሳይ አስተሳሰብ ያይላል። ያውም የጥንቱ ስርዓት ከነድክመቶቹ ፍጹም ኢትዮጵያዊ ነበር። በዚያን ጊዜ ማስመሰል እጅግ አስፈላጊ ነገር ነበር። ገደብ የለሽ ስልጣን ያለው ስርዓት ዴሞክራሲ ይባል ነበር። መብትን መገደብ በሕግ መሰረት መስራት ይባል ነበር። ቅጣት ብርቱ ተግሳጽ ተብሎ ይጠራ ነበር። አካፋ ከአካፋ ውጪ ብዙ ነገር ተብሎ ይጠራ ነበር ማለት ነው። አንድ ሰካራም ከሴተኛ አዳሪ ጋር የሚያደርገውን ነገር ከንጉሱ ጋር ሊያደርግ እንደሚፈልግ ለህዝብ ግልጽ በሆነ ቦታ ላይ ጮክ ብሎ ቢናገር ለፍርድ ሳይቀር እዚያው ይገደላል። ለዚህም ብቸኛ ምክንያት ሰካራሙ እንዲህ ክብር የለሽ በሆነ ሁኔታ ለማጥቃት ያሰበውን የአጼውን የሰውነት ክፍል በሰው ፊት የመጥቃትን መከራ ፖሊሶች መጋፈጥ ስለማይፈልጉ ነው። ያም ሆነ ይህ ግርፋት ያኗኗር ዘይቤ እንደነበረ ሁላችንም እናውቅ ነበር። ግን ከባድ ምርመራ ብለን ነበር የምንጠራው። በወቅቱ የነበሩ ኃላፊዎችም ክቡርነታቸው በደግነታቸው ለወንጀለኞች እንክብካቤና መልሶ መቋቋሚያ በከፈቷቸው እስር ቤቶችና ወህኒ ቤቶች ውስጥ ግርፋት ይፈጸማል የሚሉ ወንጀላዎችን ለመካድ ጊዜም አይፈጅባቸውም ነበር። አብዮቱ ይህን ሁሉ ቀይሬዋለሁ ባይ ነው። ሞት ለግብዝነት በአሁኑ ጊዜ ተወዳጅ የሆነ መፈክር ነው። ልክ ድሮ ዘውድ ናፋቂ የነበሩት በሙሉ እስከዛሬ ድረስ ድብቅ ሶሻሊስቶች እንደነበሩ እንደነገሩን ሁሉ አሁን ደግሞ ከጨለማዎቹ የወህኒና የምርመራ የጀርባ ክፍሎች ውስጥ ጃግርሳሞችንና የማይናገሩትን የሚያናዝዙ ጀግና ዘራፊዎች ተወለዱ። አንድ ጋዜጣ ቀልብጭ ባለ ሁኔታ እንዳስቀመጠው ወንጀለኛ ወንጀለኛ ነው፣ ምቾት በሚሰጡ የቡርዣዋ ህጎች በማፋጠጥ ወንጀሉን ያምናል ብሎ መጠበቅ ሞኝነት ነው። አብዮታዊ ፍትህ ፈጣን መሆን አለበት። ዛሬ ነገ ማለት አብዮትን ይቀለብሳል። የተያዘ ወንጀለኛ ጥፋቱን እንዲያምን መደረግ አለበት። በዚያ መራራ ትግል ውስጥ አዝማች ክፍለ ጦራችን በጠንካራ ፈልፋዮች ወይም ገራፊዎች የተገነባ ነው። የነዚህ ተዋጊዎች አቅም አብዮቱ ግምት ውስጥ ባስገባ የኤክስፐርት ስልጠና 100% ተደርጎ ሊጨመርላቸው ይገባል። ይህን በተመለከተ በሶሻሊስት አጋሮቻችን እየተደረገልን ያለው እርዳታ የሚያበረታታ ነው። እንግዲህ መጨረሻ ላይ አካፋ አካፋ ተብሎ ሊጠራ ነው ማለት ነው። በመሆኑም 10 አለቃ ይመር ያሬድ ፍርድ ቤት ለመቅረብ ወደ ብረት ቤቷ ውስጥ እንዲገባ ሲደረግ ለክብሩ የተደረገ ግብዣ ላይ ለመታደም እንደመጣ ሁሉ በሰፊው ፈገግ እያለ ነበር። በአቃቤ ሕግና በይመር ያሬድ መሃል ያለው ክርክር ወይም ኋላ ጋዜጦች የጀግናው ገራፊ ጉዳይ ብለው የጠሩት ጉዳይ ሲጀምር ማራኪ ይመስል ነበር። ይመር አጭር ሰው ነው፣ ከአብዛኛው ኢትዮጵያዊ እንኳ ያጠረ ምንም እንኳን ግርፋት ሲባል ወደ አምሮአችን የሚመጣው ባንድምት አጥንት የሚያደቅ የሚመስል ደንደሳም ጭራቅ የሚያክል ሰው ቢሆንም ይመርግን በተቃራኒው በጣም ደቃቃ ነበር። ቀጭን ከሚባለው በላይ ሸረሪት የሚመስል ወይም ደግሞ የሆነ ወስፋታም ነበር። ቀጥ ያለ አፍንጫ፣ ሰፊ አፍና በጣም ረጋ ያሉ ደጋግ አይኖች ነበሩት። ገና ወደ ብረት ቤቱ እንደገባ ተቀመጠ። እጆቹም በካቴና አልታሰሩም ነበር። ቀጥል ዳኛው አቃቤ ሕጉን አዘዘ። ህዝባዊ ሶሻሊስታዊ መንግስቱ ተከሳሹን ይመር ያሬድን 3 የወንጀለኛ መቅጫ ሕጉን አበይት አንቀጾች በመጣስ ከሶታል። አብዮቱን የሚጎዱ ቃላትን ተናግሯል። አንቀጽ 589 ለአብዮቱ እንደሚጠበቀው ታማኝ ሆኖ አልተገኘም። አንቀጽ 546 በተጨማሪም ጥፋቱን አላምንም ብሏል። አንቀጽ 622 ክብር ዳኛ፣ ምንም እንኳ ተከሳሹ ለአብዮቱ ሊሰጥ የነበረውን አገልግሎት ከግምት ውስጥ በማስገባት ቀለል ያለ ቅጣት እንዲቀጣ ለመጠየቅ የምንወድ ቢሆንም አብዮታዊ ፍትህ ግን ቁርጠኛና የማያዳላ ነው። በተጨማሪም በተለይ ያውቃሉ ተብለው የሚጠበቁ ሰዎች ላይ ሲሆን የበለጠ ጥብቅ ይሆናል። አውቆና አቅዶ የተቃርኖ መንፈስን ማሳየት በተከሳሹ ላይ ይታያል። ይህ አብዮቱ የማይቀበለው አይነት ብልሹነት ነው። በመሆኑም ህዝባዊ ሶሻሊስታዊ መንግስት በእነዚህ አንቀጾች ውስጥ ያለውን ከፍተኛውን ቅጣት ማለትም ለእድሜ ልክ የወባ በሽታ በሚገኝበት አካባቢ የጠባይ ማረሚያ ውስጥ የጉልበት ስራ እንዲሰራ እንዲፈረድበት ይጠይቃል። በብረት ቤት ውስጥ ያለው ገራፊ ልክ አቃቤ ሕጉ ለክብሩ በተዘጋጀ የሽልማት ስነ ስርዓት ላይ እያቀረበው ያለ ይመስል ሰፊ ፈገግታ አሳየ። ተከሳሹ ጥፋተኛ አይደለሁም ባይ ነው? ዳኛው ጠየቀ። ክቡር ዳኛ፣ ተከሳሹ ለራሱ እንዲከላከል ራሱን እንደ ምስክር እንዳቀርበው ቢፈቀድልኝ ጥፋተኛ መሆን አለመሆኑን እንድንረዳ ያግዘናል አለ ተከላካይ ጠበቃው። ክቡር ዳኛ፣ ባልደረባዬ ተከሳሹን እንደ ምስክር ማቅረብ ከፈለገ ይችላል፣ ግን በመጀመሪያ አቃቤ ሕግ የጉዳዩን ዝርዝር ማሰማት አለበት ቢያንስ በመዝገብ እንዲሰር። ቀጥል አለ ዳኛው። አልፎ አልፎ በወፍራም ማህደር ውስጥ የተወሰነ ነገር ስለሚጠፍ ሁሉም የሚያስበው የጉዳዩን ዝርዝር የሚጽፈው ዳኛው እንደሆነ ነው። ክቡር ዳኛ፣ አቃቤ ሕጉ ጀመረ። አስር አለቃ ይመር ላለፉት 15 ዓመታት በታዋቂው 3ኛ ፖሊስ ጣቢያ በገራፊነት አገልግሏል። አብዮቱ ከጀመረ አንስቶ በትርፍ ጊዜም ጭምር በነጻ እየሰራ ብዛት ያላቸውን አናርኪስቶችና ፊውዳሊስቶችን እያንበረከከ ስራውን በቀናይነት ሲሰራ እንደቆየ እቀበላለሁ። የሰው ልጆች ሰውነት እንደ እንጨት ደካማና ጠንካራ፣ ደረቅና ለስላሳ፣ ነገር ግን ሁሉም መጨረሻ ላይ ተሰባሪ ነው ማለቱን ተከትሎ የተወደሰ ስራውን የሚሰራበት መንገድ አናጢው የተሰኘ ቅጽል ስም አስገኝቶለታል። አስር አለቃ ይመር እንደ 50 አለቃ ተሾመ ካለው ሌላው የግርፋት ጀግናችን ተራ የሚመደብ ነው። እንደዚህ ባለ አስደናቂ ሁኔታ ለአብዮታችን የሰራ ሰው መጨረሻው እንዴት እዚህ ብረት ቤት ውስጥ ይሆናል? አቃቤ ሕጉ ቆም ብሎ ተከሳሹን ይቅርታ በሚጠይቅ አይነት አስተያየት ተመለከተው። አቃቤ ሕጉ ቀጥሎም አስር አለቃ ይመር የበላይ ኃላፊዎቹን ሻምበል ከሰተንና ሻለቃ እንግዳን በሌሎች ፖሊሶች ፊት ተሳድቧል። ለምን? ምን ብሎት ነው የተሳደበው? ምስክሮች እንደሰጡት ቃል አስር አለቃ ይመር ከላይ ከተጠቀሱት መኮንኖች ጋር እሰጥ አገባ ውስጥ ገብቶ ሊበራል ቦቅቧቆች ብሎ ከመሳደቡም በላይ ገራፊዎችን ስራ የሚያስፈታ አብዮት መቀልበስ አለበት በማለት አውጇል። ይህ እንግዲህ የአስር አለቃ ይመርን የኋላ ታሪክ ባናውቅ ኖሮ በተናገረው ሰው ላይ ቅጽበታዊ ሞት የሚያስከትል ህዝብን የሚያነሳሳ ንግግር ነው። ለምንድን ነው እንዲህ ያለ ንግግር የተናገረው? ምክንያቱም ታላቁ አብዮት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የተከሰሱበትን ወንጀል የሚያምኑ 30 እስረኞች ሳምንታዊ ድርሻውን ማሟላት ባለመቻሉ ነው። ሁላችንም እንደምናውቀው አመታዊውን የአመቱ ምርጥ ህዝባዊ ገራፊ ውድድር ሲያሸንፉ የቆዩት 50 አለቃ ተሾመና አስር አለቃ ይመር ናቸው። አስር አለቃውም ውጤቱን ወደ 42 ማለትም ከ50 አለቃው በ6 ጭማሪ ከፍ በማድረግ በአሁኑ አመት ውድድር ለማሸነፍ እያሰበ ነበር። ይህም በመላው ኢትዮጵያ አዲስ ክብረ ወሰን ይሆናል ማለት ነው። አስር አለቃው ስለ እስረኞች እጥረት አቤቱታ ባቀረበበት ጊዜም በወቅቱ የነበረውን ሁኔታዎች መረጋጋት ምክንያት በማድረግ እንኳን ተጨማሪ 12 ይቀርና የራሱን ሳምንታዊ ድርሻ እንኳን ያሟሉለት እንደማይችሉ አስረድተውታል። እንግዲህ በዚህ ወቅት ነው አስር አለቃ ብው ብሎ የተናገራቸውን መርዘኛ ቃላት የተጠቀመው። በተጨማሪም ምንም እንኳን የሰራውን ወንጀል አለመናዘዝ በሕግ የሚያስቀጣ መሆኑንና በመንግስት የተመሰረተ ክስን መቃወም ጸራቢዮተኛ መናፍቅነት መሆኑን ጠንቅቆ ያወቀ ቢሆንም በፍጹም ችኮነት ጥፋተኛ መሆኑን ተቃውሟል። አምሳ አለቃ ተሾመ ከባድ ምርመራ በሚያደርግበትም ወቅት ስልቶቹን እንዲያሻሽል እየተፋለቀበት በጣት የሚቆጠሩ ቀኖች ናቸው የቀሩት። ለምን ጥረት አትወጣም? እስካሁን የእስራኤሎችን ስልት ነው የምትጠቀመው? ከምስራቅ ጀርመን ቴክኒክ ይህን ብቻ ነው የምታውቀው? የሚሉ ቅስም ሰባሪ ቃላቶች እያሽጎደጎደበት ያለማቋረጥ ሲተነኩሰው ነበር። ስሜቱ ምንም በማይነካውና መንበርከክ ሲኖርበት የማይንበረከከው አስር አለቃ ምክንያት ትዕግስተኛው አምሳ አለቃ ጭንቅላቱ ለጥቂት ሊነካ ነበር። ይሄ ሁሉ ሲደማመር አቃቤ ሕግ የቅጣት ማቃለያ ሐሳቦችን ሁሉ ከግምት ውስጥ እንዳያስገባ ይገፋፋዋል። አቃቤ ሕጉ ተቀመጠ። ይህን ሁሉ ጊዜ ተከሳሹ ሐሳብህ ይገባኛል የሚል አይነት መረዳቱን የሚያንጸባርቅ ፈገግታ እያሳየ ነበር። መቶ አለቃ ራርሶ ተነሳ። አስር አለቃ ይመርን ራሱን ወደ ምስክር መስሚያው መድረክ ልጠራ ወዳለሁ አለ። ዳኛው ራሱን በመነቅነቅ ስምምነቱን አሳየና የብረት ቤቱ በታጠቀ ፖሊስ ተከፈተ። አስር አለቃ ይመር ወደ ምስክሮች መቀመጫ በማናለብኝነት እየተራመደ ሄዶ ተቀመጠ። በእውነት ለመመስከር የሚደረግ ቃለ መሐላ የለም። ማንም ሰው ቢሆን አእምሮ ጤነኛ እስከሆነ ድረስ ራሱን ለማዳን መዋሸቱ እንደማይቀርና መዋሸትም እንደሚኖርበት ስለሚታመን እንደዚህ ያለ ስነ ስርዓት የጊዜ ብክነት እንደሆነ ሁሉም ሰው ተስማምቷል። አስር አለቃ ይመር ተከላካይ ጠበቃው ጀመረ። በአቃቤ ሕጉ የተሰነዘሩብህን ውንጀላዎች አዳምጠሃል። ወታደር ለወታደር አብዮቱ ለስራህ የከፈልከው መስዋዕትነት እንደማይዘነጋው ላረጋግጥልህ እወዳለሁ። የጉዳይህን ትክክለኛ ሁኔታ ለችሎቱ ለማስረዳት አንዳንድ ጥያቄዎችን ልጠይቅህ። ሙያህን የጀመርከው መቼና በምን አይነት ሁኔታ ውስጥ ነው? የገራፊነት ሙያዬን የጀመርኩት በድሮው ስርዓት ከአንድ 15 ዓመት በፊት ነው። የአስር አለቃው ድምፅ ከፍ ያለ ባይሆንም የገጠሪ አይነት የቅጥነት ቃና ነበረው። በወቅቱ በርካታ ፖሊሶች በዚህ ስራ ውስጥ ነበሩ። ነገር ግን እውነተኛ ባለሙያዎች ሊባሉ የሚችሉት ጥቂት ነበሩ። ለዚያ ነው በዚያ ዘመን አካላቸው የጎደለና ሰውነታቸው የተቆራረጠ ነገር ግን ለመናዘዝ ፈቃደኛ ያልነበሩ እስረኞች በብዛት ይታዩ የነበረው። በሌላ አነጋገር ትክክለኛ ያልሆኑ ድብደባዎችም ተደርገው ውጤታቸው እጅግ አናሳ ነበር። በዚያን ሰዓት ፍርድ ቤቶች ልል ቢሆኑና በክርክር ስነ ስርዓቶች ላይ ብቻ ቢያተኩሩ ኖሮ በርካታ ወንጀለኞች ነፃ ይለቀቁ ነበር። የግርፋት ስልቶችህን ለማሻሻል እድል አግኝተህ ነበር? እንግዲህ እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። በእውነቱ እስራኤሎቹ የተሻሉ ባለሙያዎችና በበቂ ሁኔታ ጨካኞች ስለነበሩ እኔ እነሱን እመርጣለሁ። አሜሪካኖቹ በብዛት ማሽኖችንና ስነ ልቦና የሚሉትን ነገር ይጠቀማሉ። እንደዚያም ሆኖ እንኳን ከኛ ጋር ሲወዳደሩ ሁለቱም ትንሽ ፈሪዎች ነበሩ። የሰጡን ትምህርት እጅግ ጠቃሚ ነበር። ነገር ግን የሚያስፈልገንን ያህል የተግባር ልምምድ ልናገኝ አልቻልንም ነበር። የድሮ ስርዓት ልፍስፍስ ነበር። ያ ንጉሱ የሚከተለው ከፋፍለ ግዛው የሚለው ፖሊሲ አሁን ከምንከተለውና ከትክክለኛው ጨፍልቀ ግዛ ከሚለው ፖሊሲ ጋር ይጣረሳል። ተከላካይ ጠበቃው በመቀጠል በአብዮቱ ምክንያት የስራ ሁኔታ ተሻሽሏል? በአስደናቂ ሁኔታ አለ አስር አለቃ ይመር አይኖቹ በፈገግታ እያበሩ። በድሮ ጊዜ የምንጠቀመው የተወሰኑ ተማሪዎችን፣ የተገንጣይ ደጋፊዎችን፣ የተወነጀሉበትን መፈንቅለ መንግስት አቅደው እንኳን ሳይጨርሱ የተያዙ የዞረባቸው መኮንኖችን ነበር። ምንም ፈታኝ ነገር አልነበረውም። ተማሪዎቹ ንጉሱ ላይ ያላቸውን ተቃውሞ በፈቃደኝነት ስላመኑ ግርፋትን የተጠቀምነው ወደፊት ሊፈጽሙ የሚችሉ ተመሳሳይ ተግባሮችን ለማክሸፍ ነበር። መቆልኖቹ ወይም መፈንቅለ መንግስት ፈጻሚዎቹ ወንጀለኛነታቸውን የሚያረጋግጥ በርካታ ማስረጃ በየቦታው ይተው ስለነበረ ተጨማሪ ማስረጃ ለመቆፈር ሲባል ግርፋትን መጠቀም አላስፈላጊ ነበር። የተገንጣዮቹ ደጋፊዎችም ተመሳሳይ ነበሩ። ግርፋት የሚገባውን ዳቴ ያገኘባቸውንና እስረኞችን ጥፋታቸው እንዲያምኑ ያንበረክኩባቸው ሁለት ወይም ሶስት ሁኔታዎችን አስተውታለሁ። ነገር ግን እንዲህ አይነት ግዚያት የደሃ ወጥ ውስጥ ስጋ የማግኘት ያህል ብርቅ ነበሩ። ካብዮቱ በኋላ መቶ አለቃ ራሱ ጠየቀ። ነገሮች ተቀየሩ። ስራቱ ያንድን ባለሙያ ገራፊ አይኖች በኩራትም ባ የሚሞላ አይነት ሆነ። በያጣጫው ጣላቶች በየአይነቱ ትልቅና ትንሽ ወጣትና ሽማግሌ ወንድ ሴት ከተሜ ጥሬ ገበሬ ከሁሉም አይነት የኑሮ ሁኔታና መደቦች የመጡ ጣላቶች ነበሩ። በህይወት የመቆየትና የጊዜ ጥያቄ ነበር። በቅጽበት አንበረከኳቸው። ይህ ነበር ስንጠብቀው የቆየነው ትዕዛዝ። ግርፋት እንደ እምነት ቃል ማወጣጫ መሳሪያ ከሽብር ራዩ ጋር ተዳመረ። ስራ እጅግ በዝቶብን ነበር። በዚህ ጥንቃቄ በሚያስፈልገው ወቅት ነው እንግዲህ እንደኔ ያሉ እውነተኛ ባለሙያዎች በሚፈልገው አይነት ጥብቅ ጭካኔ ጎልተው ማንጸባረቅ የቻሉት። ሶሻሊስታዊ የውድድር ስሜት ለመፍጠርም የኮታ አስተራርና አመታዊ ሽልማቱን አቋቋም። በቀን አራት አናርኪስቶችን ማናዘዝ ይቻላል። ልምዶቻችንንም በማጠናቀር ላይበገርነት ነጥብ በመስጠት ሳይንሳዊ መደምደሚያዎች ላይ ደረሰ። መናዘዝ ነፍሳቸውን እምነታቸውን አጠቃላይ ተፈጥሯቸውን መካድ መስሎ ስለሚሰማቸው ባይበገሪነት ደረጃ ከላይ የሚገኙ አናርኪስቶች ናቸው። ይህም በገራቢዎች ዘንድ እጅግ ከፍተኛ ዋጋ ያላቸው ሙያዊ ግብአቶች ስላደረጋቸው የምንችለውን ያህል በርካታ አናርኪስቶች እንዲመደቡልን ፉክክር ጀመር። በእውነቱ የእስረኞች እጥረት አልነበረም። ፊውዳሎች፣ አናርኪስቶች፣ ተገንጣዮች፣ ዲያዮች፣ አሻጥረኞች፣ ጸረ ህዝብ ባለሹቆች፣ አራቢዎች፣ ዱርዬዎች፣ ተሸናፊዎች፣ ትሮትስካይቶች፣ የአረብ የነዳጅ ዶላር ቢሮክራቶች፣ ገብጋባ ገበሬዎች፣ ወዘተ ወዘተ የፈለግነውን መምረጥ እንችል ነበር። ደግሞም የጊዜ ጫና መኖሩ የበለጠ አጓጊ አድርጎት ነበር። በዚህ ታሪካዊ ወቅት የምተኛው እዚያው ጣቢያው ነበር። ለወራት ወደ ቤቴ ሄጄ አላውቅም ነበር። አብዮቱ ሙያህን ወደሚገባው ከፍታ አድርሶታል። አንተም በሚገባ አገልግለሃል። መቶ አለቃ ራርሶ በታላቅ ስሜታዊነት ደነፋ። በአጠቃላይ ምን ያህል ውጤታማ እንደነበርክ ልትነግረን ትችላለህ? ውጤታማ ነበር፣ ገራፊው በቁርጠኝነት መለሰ። ታስታውሳለህ፣ አዲስ ዘመን ነበር። አብዮቱ ገና እንጭጭ ነበር። እናም ህዝቡ በደፈናው ይቃወመው ነበር። አብዮቱን ከመላው ህዝብ መጠበቅ ቀላል ስራ አልነበረም። ደባዎች መጋለጥ ነበረባቸው። መጠነ ሰፊ ሽብር መካሄድ ነበረበት። ሴራዎች በግራና በቀኝ ይወጠኑ ነበር። በርካታ አይነት ሻጥር በዝቶ ነበር። የውጭ ጠላት ድንበር ላይ እያጠቃን ነበር። አብዮቱ ባጠፋው ማጥቃት ነበረበት። ቅጽበታዊ ያጠፋ ምላሽም ተሰጥቷል። መጠራጠር የለም፣ ምህረት የለም። እኛ ራሳችን እንቅልፍ የማጣትን ስቃይ እየተቋቋም 24 ሰዓት ነው የሰራነው። ተሸንፈን ብንተኛ ኖሮ አብዮተኛው ድል ይቀዳጅ ነበር። ስለ ስኬትህ አንዳንድ ምሳሌዎች ልትሰጠን ትችላለህ? አለ መቶ አለቃ ራርሶ። እንግዲህ መቼም አገሪቱ እንዴት በዝናብ እጥረት ስትሰቃይ እንደተነበተች ታስታውሳላችሁ። የሆነ ተንኮል እንደሆነ ጠርጥረን ነበር። እግዜር ረግሞናል እያሉ ሲሰብኩ የነበሩ ቄሶች፣ በሌላ አነጋገር እግዜር መንግስታችንን ይቃወማል ሲሉ የነበሩ ታስረው ወደኛ መጥተው ነበር። በሁለት ሰዓት ውስጥ ሁሉም ቄሶች የአናርኪስቶች ደባ አካል እንደሆኑ ተናዘዙ። ይህን የእምነት ቃል ይዘን ቀደም ብለን ይዘናቸው የነበሩ ወደ 30 የሚሆኑ አናርኪስቶችን በጥያቄ ስናዋክባቸው ሁሉም የፓርቲያቸው ማዕከላዊ ኮሚቴ አባላት መሆናቸውን ተናዘዋል። ሁሉም አሁን የዝናቡ መቆም የፓርቲያቸው አሻጥር መሆኑን አጋልጠዋል። እጅግ የሚያስደንቅ ውጤት ነበርና አናርኪስቶቹ ለድርቁና ለግብርናው ቀውስ ተጠያቂ መሆናቸውን በመግለጽ ጋዜጦችን ማውጣት ነበር። ከዚያ ደግሞ ታላቁ ሊቀመንበራችን ላይ የተቃጣው የነፍስ ግድያ ሙከራ ነበር። እጅግ ውጤታማ ከመሆናችን የተነሳ በሙከራው ወቅት እስር ቤት ውስጥ የነበሩ 15 አናርኪስቶች በዚያ አስፈሪ ተግባር ላይ ተሳታፊ እንደነበሩ አምነዋል። በመቀጠልም አንዳንድ የመንግስት ህንጻዎች ላይ ጉዳት ያደረሱ የቦምብ ፍንዳታዎች ነበሩ። እንደምታውቁት ተገንጣዮች ኃላፊነቱን ወስደዋል። ነገር ግን እኛ ሁሉም ቦምቡን ያጠመዱት እነሱ እንደሆኑ የተናዘዙ በርካታ አናርኪስቶችን ፊውዳሎችንና በርበሬ ነጋዴዎችን ማንበርከክ ይችላል ነበር። በተጨማሪም ጣና ሐይቅን ለመገንጠል የተደረገውን የሲአይኤ ደባና አባይ ወንዝን በመጠቀም የለሙን አፈራችንን መሸርሸር ለማባባስ በግብጾች የተሸረበውን ሴራ ለማጋለጥ ይችላል ነበር። ሌሎችንም መጥቀስ ይችላል። የሚበቃ ይመስለኛል። ተከላካይ ተበቃው አቋረጠው። ያላንተ የጀግንነት ሥራ ከባድ ችግር ውስጥ እንገባ እንደነበረ ለሁላችንም ግልጽ ነው። ስለሙያዊ ስልቶችህ ማብራሪያ ልትሰጠን ትችላለህ? በደስታ። ግርፊያ ማለት ዝም ብሎ መደብደብ ብቻ አይደለም። በቅሎን ዝም ብለህ ልትቀጠቅጣት ትችላለህ፣ ግን ልታናግራት አትችልም። ግርፋት ውጤታማ እንዲሆን የሰው ልጅን ሰውነት ደካማ ጎኖች እና የምትገርፈውን ሰው ማንነት ማወቅ አለበት። ደግሞም ግርፋት የሚያመጣቸውን ቁጥር የለሽ ውጤቶች ሁሉ ለመፈተሽ ዝግጁነት ሊኖር ይገባል። በፊት እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። አሁን ደግሞ ሩሲያውያን፣ ኩባውያን፣ የምስራቅ ጀርመናውያን መምህራን አሉን። በተጨማሪም የራሳችን ባህልና ታሪክ አለን። አባቶቻችን ከፍተኛ ዋጋ የሚሰጠው የውከትና የብጥብጥ ውርስ ትተውልናል። ወቴላላ ስስብልቶችን በኤሌክትሪክ መጥበስ፣ በጥፍሮች ውስጥ መርፌ ማስገባት፣ ቆሻሻ ውሃ ውስጥ መስፈቅ፣ በተገራ የተጨማለቀ ጨርቅ አፍ ውስጥ መክተትና ሌሎችም ተመሳሳይ መንገዶች በድሮ ስርዓት ጊዜ አገልግሎት ላይ ይውሉ ነበር። አሁንም ጥቅም ላይ ይውላሉ፣ ነገር ግን በጣም ልልና ኋላ ቀር መንገዶች ናቸው። እስረኛውን እንቅልፍ መከልከልና እንደሚገረፍ ማስፈራራት እንደኔ የአማተር ስራዎች ናቸው። አብዮቱን ለመጠበቅ ያስቻሉን ውጤታማ መንገዶች ብዙ ናቸው። ስለዚህ የተወሰኑትን ብቻ ጠቅሳለሁ። በሴቶች ብልት ጠርሙስ አስገብቶ ወደ ውስጥ በእርግጫ መምታት፣ የጋለ ብረት በፊንጢጣ ውስጥ ማስገባት፣ በክንድ ወይም በዳሌ አካባቢ የሚገኝ ቆዳን ደረጃ በደረጃ ቀስ ብሎ መላጥና የሚገረፈውን ዲቃላ የራሱን ስጋ ማብላት፣ የፈላ ዘይትና በጣም የቀዘቀዘ ውሃ ውስጥ በማፈራረቅ መንከር፣ ወደ ሲኦል ጉዞ የምንለው ማለት ነው። በፒንሳ አፍንጫን መንቀል፣ ፕላስቲክ ሰርጀሪ የምንለው የእስረኛውን ብልት ቆርጦ በፊቱ ለእናቱ ማብላት። ይሄ መንገድ እጅግ ውጤታማ ከመሆኑ የተነሳ እናቶቹ ብዙውን ጊዜ ያብዱ ነበር። ያመረቀዘ ቁስል ላይ ጨው መነስነስና ሽንት መሽናት። አስራለቃ ይመር በሸቀጣ ሸቀጥ ሱቅ ውስጥ ያሉ እቃዎችን እንደሚጠቅስ አይነት ነበር የሚናገረው። እነዚህንና ሌሎችንም ስልቶች አውቅ ነበር። ሆኖም ሰቀጠጠኝ። ሌሎች ተመልካቾችም ይሰቀጥጣቸዋል ብዬ አስቤ ነበር። ይሁን እንጂ ያለነው በድህረ ሽብር ዘመኗ ኢትዮጵያ ውስጥ እንደመሆኑ ሰው ሁሉ ፊቱ ምንም ስሜት የማይነበብበትና ልክ አስተማሪያቸው በሩቅ አገሮች ስላሉ አስደናቂ ሁኔታዎች እንደሚተርክላቸው ተማሪዎች ባንክሮ የሚከታተል ነበር። በእነዚህ ሁሉ ዓመታት ረፍት ወስደህ ታውቃለህ? አስር አለቃ ጠበቃው ጠየቀ። በእውነቱ ከጣቢያው ወጥቼ አላውቅም። በየሳምንቱ እሁድ ከአምሳ አለቃ ተሾመ ጋር በመሆን ልዩ የመዝናኛ ዝግጅት ነበረኝ። እሁድ የምናስተናግደው ከ16 ዓመት ዕድሜ በታች የነበሩ እስረኞችን ነው። ለማናዘዝ ቀላል የሆኑ ነገር ግን ለመቋቋም ሲሞክሩ በጣም የሚያስቁና የሚያዝናኑ ናቸው። ከጠየቅከኝ አይቀር በጣም ጥሩ፣ እውነትም ፈዋሽ የሆነ የእረፍት ጊዜ ነበር። ጠበቃው በመቀጠል ለአብዮቱ ያደረግከው ሁሉ በጭካኔ የተሞላና ኢሰብአዊ የሆነ ተግባር ነው የሚል ስሜት ተሰምቶ ያውቃል? እኔ ፈላስፋ አይደለሁም፣ ግን ጭካኔ ምንድን ነው? ጭካኔ ማለት በተራቀቀና በሚያሳምም መልኩ ልጅን መቅጣት ሲቻል በንዴት በጥፊ መምታት ማለት ነው። ጭካኔ ማለት ወንዶችን ወደ ለስላሳ ሴታሴት ፍጡራን የሚቀይር ለቀቀኝነት ማለት ነው። መንግስት መጠበቅ አለበት። ጥፋተኞች መቀጣት አለባቸው። ሴራዎችና ደባዎች መጨፍለቅ አለባቸው። እኛ በዚህ ውስጥ የራሳችንን ድርሻ እንወጣለን። ትክክል ነው፣ ሰዎች ነን፣ እንዲሁም ከሰዎች ጋር ነው የምንሰራው። የምንሰራው ስራ በሰው የተፈለሰፈ ብሎም ሰው ላይ የሚደረግ ነገር ነው። እኔ እዚህ ውስጥ ምንም ኢሰብአዊ ነገር አይታየኝም። ታሪካችን እንደሚያሳየው ብዙ ስቃይ እየደረሰብን የምህረትና የሰብአዊነትን ጽንሰ ሐሳቦች ይዘን ባመነታንባቸው ጊዜያት ብቻ ነው። አጼ ቴዎድሮስ ይበልጥ ጨካኝ ቢሆኑ ኖሮ ኢትዮጵያን አንድ ማድረግና እንግሊዞቹንም ማሸነፍ ይችሉ ነበር። በትጋት ባንገፍ ኖሮ በሴራ ተጥለቅልቀን ነበር። ግርፋትን ወደ ላቀ የአሸባሪ ደረጃ ባናደርሰው ኖሮ የተቆረጡ እጆችን ባስከሬን ላይ በመስማር መምታት ወይ የስረኞችን አካላት በመቆራረጥ ለህዝብ ማሳየት ወደ መሳሰሉት አስተራሮች ባንዞርኮ በሰፊው ህዝብ ልብ ውስጥ ሽብርን መዝራት አንችልም ነበር። ሩሲያዊ አስተማሪያችን እንደነገረን ጭካኔ የሚባለው ነገር ኢምፔሪያሊስቶች በእኛ ላይ የቃጡት ደባ ነው። ኩባዊው መምህራችንም እንዳለው ጭካኔ በራያችን ልናሸንፈው የሚገባ ነገር ነው። ምስራቅ ጀርመናዊ ኮሎኔል እንደሚለው እኛ የምንሰራው ስራ ሰብአዊ ሲሆን የጠላቶቻችን ስራ ደግሞ ፍጹም ኢሰብአዊ ነው። እኔም ከዚህ የተለየ አስብ ያላውቅም። ስራህ የቤተሰብ ህይወትህን አስተጓጉሎብሃል? የተገለልክ ይመስልሃል? አለ ተከላካይ ጠበቃው። እኔ ጥሩ የሚከፈለኝ ከመንግስት አክብሮት የተሰጠኝ የተገበርኩ ዜጋ ነኝ። ከዚህ በላይ ምንም አልሻም። በርግጥ ከባለቤቴ ጋር የማሳልፈው ብዙ ጊዜ የለኝም። እሷም ወደ ስራ ቦታ የመምጣት አትወድም። ቢሆንም ስራዬ በጣም የሚያረካኝ በመሆኑ ሌላ አይነት የእርካታ ምንጮችን አጥብቄ አልፈለኩም። በአቃቤ ህጉ ከተጠቀሱት ሁለቱ መኮንኖች ጋር እንዴትና ለምን እንደተጣላ ልትነግረን ትችላለህ? ተከላካይ ጠበቃው ጠየቀ። እኔ ሁልጊዜም መስኩን ፖሊስና የደህንነት መኮንን ነበርኩኝ። አንድም ቀን በስነ ምግባር ጉድለት ወይም ኃላፊዎችን ባለመታዘዝ ተከስሼ አላውቅም። በመሆኑም ከሻለቃ እንግዳና ከሻምበል ከሰተ ጋር ያጋጠመኝ ችግር እውነተኛ ማንነቴን አያንጸባርቅም። ችግሩ የጀመረው ዛሬ 6 ወር በፊት ነው። ማነቀው የቱ ጋር እንዳለ ባላውቅም ሳምንታዊ የእስረኛ ድርሻችንን እያገኘን አለመሆኑ ግልጽ ነበር። ከዚያም አልፎ የሚጣሉልን ምንም ጥቅም የሌላቸው በጥቁር ገበያ የሚነግዱ የቀበሌ ኃላፊዎች፣ ከአንዳንድ ትላልቅ ሰዎች ቢስቶች ጋር ከሚያስፈልገው በላይ የተወዳጁ ካድሬዎች፣ 2 ወይ 3 ኩንታል ስኳር ደብቀው ያከማቹ ባለሱቆች ምናምን ነበር። ተስፋ የሚያስቀሩ ሁኔታ ከመሆኑ የተነሳ እኔ ትዕግስተኛ ሰው ባልሆን ኖሮ ራሴን ለማጥፋት እንዳስብ እገፋፋ ነበር። እንደዚህ አይነት የማይረቡ እስረኞች መንፈሳቸው ተሰብሮ በፍርሃት ራሳቸውን ስተው በላያቸው ለሽንታቸውን እየሸኙ ወደኛ ነበር የሚመጡት። እነዚህ ለእንደኛ አይነቶቹ ባለሙያዎች ምን ያደርጉልናል? እኛ የምንፈልገው ለክህሎታችን ፈታኝ የሆኑትን ግትሮችን ነው። በፍርሃት እየተንቀጠቀጡ የሚመጡትን አንፈልጋቸውም። ምክንያቱም እነሱን ማስፈራት የኛ ስራ ነው። ስለዚህ መንፈሳችን ወደ መሰበር ደረሰ። የሚመጣልን ጥሬ ዕቃ ችሎታችንን የሚፈትን ባለመሆኑ የመሻሻል እድል አልነበረንም። በመሆኑም አቤቱታ አቀረብ። እንደሚመስለኝ ለአመቱ ምርጥ ገራፊ ሽልማት በኃይለኛውና በመፎካከረው አምሳ አለቃ ተሾመም አቤቱታ አቀርቧል። ድሮ አሸናፊው 10 ተጨማሪ ግትርና ጋግርታ መስረኞች እንዲመራመርባቸው ይጨመሩለት ነበር። አሁን በግማሽ ቀንሷል። ቢሆንም አሁንም እጅግ የሚያጓጓ ሽልማት ነው። ሁለቱ መኮንኖች የአቤቱታዬን መነሻ ካለመረዳታቸውን በላይ ለመንግስት ያለኝን ታማኝነት አጠያቂ የሚያደርጉ ተንኳሽ ቃላትንም ተናግረዋል። ሻለቃው እስረኞች እየተለቀቁና አዲስ የሚታሰሩትም ቁጥራቸው እየቀነሰ ስለሆነ አቤቱታህን ለታላቁ ሊቀመንበር በቀጥታ አቅርብ አለኝ። ሻምበል ደግሞ አብዮቱ በአሁኑ ወቅት በርካታ ጠላቶች የሉትም፣ በመሆኑም ተጨማሪ እስረኞች ይሰጡኝ ብሎ መጠየቅ የአብዮቱን ድልና የፈጠረውን መረጋጋት መጠራጠር ነው አለኝ። ለተሰማኝ ስሜት ለስነ ምግባሬና አብዮቱን ያለማቋረጥ ለማገልገል ለነበረኝ ፍላጎት ግድ የለሽ ነበሩ። በጣም ተናድጄ የጠላት እጥረት ያለበት አብዮት መቀልበስ አለበት በማለት በድንፋታ ተናግሬያለሁ። አብዮታችን እንደዚያ ነው ብዬ አላምንም። ታላቁ ሊቀመንበር አንድ ጊዜ እንደተናገሩት አሁንም በርካታ ጠላቶች አሉን። ማድረግ ያለብን የገቡበት ገብተን በጠቅላላ አፍረን ማምጣት ብቻ ነው። ከዚህ በፊት ታስረው የነበሩና የተለቀቁ አናርኪስቶችንም እንደገና በማሰር ዳግም መጠቀም ይቻላል። ብዙ ነገሮች ማድረግ ይቻላል። ለዚህም ነው እስር ቤቶችን እና ወህኒ ቤቶችን ጣራ ድረስ በእስረኞች ለመሙላት ያለው ስንፍና ለማብራራት ልቀተኝነትና ፍራቻን በመጥቀስ ጭምር የተናገርኩት። ሰው አስቀይም ያለው በጭራሽ አይመስለኝም። ከመታሰሪያ በፊት በነበረው አንድ ወር ቀድሞ የነበረኝን ድርሻ ማሟላት አልቻልኩም። ይባስ ብሎም አንድም የኔን ብቃትና ችሎታ የሚመጥን እስረኛ አላገኘሁም። ምን ተሰጠኝ? ከመሪዎቻችን አንዱ ጋር በህልሟ ወሲብ እንደፈጸመች ያመነች ሴት፣ ይህ ሁሉ ጊዜ በድብቅ ቄስ የነበረ መሆኑን ለመናዘዝ በመቻሉ ደስተኛነቱን ሲገልጽ የነበረ ካድሬ፣ የደበቀው የክብሪት ክምችት የተያዘበት ነጋዴ፣ በህዝብ ሽንት ቤት ውስጥ የተጻፈ ጸረ መንግስት ጽሑፍ አንብቦ መሳቁን ያመነ ተማሪ፣ ታፍሶ ሚሊሻ ውስጥ የገባ ልጁ እንዲመለስለት የጠየቀ አባት፣ ወዘተ የማይረባ ነገር ብቻ ነበር። ሊያሳብደን የሚችል ነገር ነው። ይፈረድብኛል? አይኖቹን ወደ ዳኛው ማዞር በማስተዛዘን ጠየቀ። ዳኛ ይተንፍሱም የተረዳውና ያዘነለት ይመስል ነበር። አደገኛ መልከት ግን ምንም ቢሆን የበላይ መኮንኖችን እንድትስተደብ ሊፈቀድልህ አይገባ ሲል ጮክ ብሎ ተናገረ ዳኛው። አልተሳደብኩም ክቡር የጣፈንታችን ዳኛ ሲል ተከሳሹ የግርፋት ተለባዎቹ በርግጠኝነት ተምተውት በማያውቁት የድምጽ ቃና አለቃቀሰ። የነበረውን አጠቃላይ አስጨናቂ ሁኔታን የገለጽኩት የእስር ሁኔታውን መላላት ሌላ ምን ይሉታል? ቃላት አጠቃቀም ላይ ብዙም ጎበዝ አይደለሁም። ስትንተባተብ አልሰማሁህም። ዳኛው አጠፋውን መለሰ። አንተ አለቃ ተሾመንስ እንዴት ሞራሉን ለመንካት ደፈርክ? ክቡር ዳኛ የባልደረባዬን ሞራል አልነካውም አለ አስር አለቃው። እሱም እንደኔ ባለሙያ ገራፊ ነው። ሁላችንም ምንም ሞራል የለንም። እኔን ሊያንበረክክ የሚችልባቸው የተራቀቁ ስልቶች ስላነሱት ተበሳጭቶ ነው። ተሳልቄበታለሁ። ይህንንም በጣም ወዶታል። ምክንያቱም የራሱን ክብረ ወሰን እንዲሰብር ስላነሳሳሁት ራሱን እንዲያሸንፍ ስላረኩት በእውነቱ በጣም ወዶት ነበር። ብስጭቱ የመጣው ያጠራቀመው ቴክኒክ ሁሉ እኔን ለማንበርከት በቂ ሊሆን እንደማይችል በማወቁ ነው። ለዚህ ተጠያቂው እኔ ነኝ። እንዲያውም አምሳለቃውን ያሉበትን ድክመቶች በማመላከቴና ከአብዮቱ የበለጠ ትምህርት እንዲያገኝ መንፈሱን ስለቀሰቀስኩለት ልበረታታ ይገባኛል። ዳኛው በጉዳዩ የተስማማ አይመስልም። ተከላካይ ጠበቃው ለመናገር ተነሳ። አስር አለቃ ይመር የተናገረውን እውነቱንና እውነቱን ብቻ ነው። የሚጠቀማቸው ቃላት ትንሽ የሚያበሳጩም ቢሆኑ ምክንያቱ አብዮቱንና ለአብዮቱ የሚሰጠውን አገልግሎት ከምንም ነገር ስለሚያስቀድም ነው። በባለሙያ እጆች ውስጥ ያለፉ ቁጥር ስፍር የሌላቸው እስረኞች አሁን ምርጥ ዜጎች መሆናቸው እየተረጋገጠ ነው። ከቀድሞ እስረኞች የአድናቆት ደብዳቤዎች ይደርሰዋል። እስካሁን ድረስ እምነት የለሽ የነበርኩ መሆኔን ስላሳየኸኝ አመሰግናለሁ ሲል አንድ ቄስ ጽፎለታል። ለመራመድ ሁለት እግር እንደሚያስፈልገኝ ስላረጋገጥክልኝ አመሰግናለሁ ሲል እግሩ የተቆረጠ ሰው ጽፎለታል። የራሴን ስጋ እያበላህና የራሴን ደም እያጠጣ በእስር ቤት ውስጥ ከረሃብና ቀጥም ያዳንከኝን ፈጽሞ አረሳውም ሲል ሌላው ጽፎለታል። ምስጋና ላንተ ይሁን፣ ከእንግዲህ የትምክተኛ ወንዶች መጫወቻ አልሆንም ስትል ጠርሙስ በብልቷ የተመታባት ሴት ጽፋለታለች። ምስጋና ይግባህና ከእንግዲህ የምጨነቅላቸው ሁለት ልጆች የሉኝም ስትል ሁለት ወንድ ልጆቿ የአስር አለቃውን እንክብካቤ በሕይወት ማለፍ ባለመቻላቸው ውለታዋን ያረሳችና ጽፋለታለች። በየሳምንቱ በርካታ ደብዳቤዎች ይመጡለታል። ይህ ሰው የብረት ቤት ውስጥ ሊቀመጥና ሊወገድ ይገባዋል? እኔ አይገባውም ብላለሁ። በእርግጠኝነት ክቡር ዳኛ ከኔ ጋር ይስማማሉ? ተቃውሞ አለኝ ክቡር ዳኛ፣ አቃቤ ሕጉ ጮኸ። ሕግ ሕግ ነው፣ እናም ተግባራዊ መደረግ አለበት። አስር አለቃው ትንሽም ቢሆን እጁ ላይ በነበረው መርካት ነበረበት። እሱ ማን ነውና ነው አቤቱታ የሚያቀርበው? ማን ስለሆነ ነው ይጨመርልኝ የሚለው? ይህ አይነት አስተሳሰብ አይደለም እንዴ ሰራተኞች የደሞዝ ጭማሪ እንዲጠይቁ የሚያነሳሳቸው? ምርጥ የሶሻሊስት የኢትዮጵያ ዜጎች ባላቸው ነገር ብቻ መርካት አለባቸው። ተጨማሪ ነገር መጠየቅ፣ ተጨማሪ ነገር መፈለግ ለምንም አይነት ምክንያት ቢሆን ጸረ አብዮታዊነት ነው። የበለጠ ማጣትን መፈለግ፣ የበለጠ ለመስተቃየት መፈለግ ጉስቁልናን፣ ድህነትን መሻል። ይህ የበለጠ የሚደነቅ የበለጠ ለእውነታ የቀረበ በመሆኑም የበለጠ አብዮታዊነት ነው። ተከሳሹ ይህን ሁሉ ተቃርኗል። የበላይ ኃላፊዎቹን ተሳድቧል፣ እንዲሁም ሌሎቹን የጠቀስኳቸውን ወንጀሎች ፈጽሟል። ሊቀጣ ይገባዋል። እስማማለሁ አለ ዳኛው። ነገር ግን የጠባይ ማረሚያ የጉልበት ሥራ ትክክለኛው ቅጣት አይደለም። ተከሳሹ ወደ ቀድሞ የሥራ ገበታው እንዲመለስ ነገር ግን ለሚቀጥሉት 5 ዓመታት ከመታሰሩ በፊት የነበረው ድርሻ በግማሽ ተቀንሶ እንዲሰጠው ፈርጀበታለሁ። በተጨማሪም የአምሳ አለቃ ተሾመ ድርሻ ለሚቀጥሉት 5 ዓመታት አሁን ካለው በግማሽ እጥፍ ተጨምሮ እንዲሰጠው። ተከሳሹ ጮኸ። ክቡር ዳኛ ለምን አይገሉኝም? እንባ በግንጮቹ እየወረደ ነበር። እብደት የጀማመረው መሰለ። ቢያንስ የነበረኝን የማትረባ ድርሻ ይስጡኝ ሲል ለመነ። አይሆንም ሲል ዳኛው በማያዳግምና ይመርን ስለ ገዛ ሙያው የሚያስተምረው ብዙ ነገር እንዳለ በሚያረጋግጥ ድምፅ ተናገረ። ከሳሹ ወደ ብረት ቤቱም እየተመለሰ እየጮኸ ነበር። ድርሻዬን ድርሻዬን ቢያንስ የተሾመን ድርሻ እንደነበረው አድርጉት። ለ15 ዓመት አገልግሎት የሚከፈለኝ ነው። በችሎቱ ውስጥ ትርምስ ተፈጠረ። እስረኛው ሲያለቅስና ሲለምን ዳኛውም አይሆንም ማለቱን ቀጥሏል። በመጨረሻም ይመር ከችሎቱ እንዲወጣ ተደረገ። መንፈሱ ተሰብሮ በኢትዮጵያውያን ዘንድ እንደሚባለው ሁሉም የየራሱ መቅደላ አለው። ከተመልካቹ መካከል የነበሩ አንዳንድ ሰዎች ለአስር አለቃ ይመር እንዳዘኑለት ብነግራችሁ ስንሰቃይ ደስ የሚለን ሰዎች እንደመሆናችን የሚደርስብን ስቃይ ሁሉ ይገባናል ብላችሁ ተደመድሙ ይሆን?
የሰው ልጅ ባህሉ ጥፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንትሶ አንጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሉ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ እንደስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና እንክርዳድ ነው ባንድነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንድ አካል ባንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል ሆነ ባልሆነው ሳቅ ሳቅ ያሰኘኛል አላፊና ግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል ዘንድ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደ ርግብ ለመስደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ውዱስ ነው ብዬ ይጠራዋለሁ የእግዚአብሔር አምሳል መሆኑን አምናለሁ። በደና ስብሃል አዋርደህ አርቴው ከመላእክት በታች ቅዱስ የሰው ልጅ ነው። የአንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ቢስ ነገር ነው ይህ የለውም ዋጋ። አንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መርሳት የሌለብን። እንዳን ድቀን ሲሆን እንዲደሽ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል እንዳን ድቀን ደግሞ በጣም ይከፋኛል ደግፍና ገሩኝ ክፋና ግረኛል ሰላምታ ሲሰጡኝ በትር ይቃጣኛል ይሄጃ መሸሻ ስፋ ይጠፋኛል ሰው የሚባል ነገር ላይ ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቡ ይደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ በጥራን ሸፋፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተቅሏ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ታደገ በላይ ነው ተቅሏ የሚሆነው ሰው ከእናቱ ማጸን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ ነገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ምርዳ ወንድሜንም ልውደድ ጠላቴንም ልጉዳ እንዲህ ያለ ሐሳብ ከአንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተክሏዋን ይመስላል ሕፃን ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን ይጨርሰው ለሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ይሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ሩሩ ክፉና ደግ ነው ንገርኝ አጣርተህ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን ክፋት ጨለማ ነው አምሳለ ጭልመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የቱም አልተሰማ እኔ ነግርሃለው ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ እንዳካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ ምንፈልገው ሰው ክፋቱ ቀርቶ ማሩ ከሸፈፉ በደንብ ተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው ብፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆን እሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለካ አገኝም ለፍልፈን ለፍልፈን ፍሬ ከንቷን ሁን ለዛሬው ወሬያችን አዝመራ ይህ ይሁን ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል የማይሆነው ነገር ምን ጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም ሰው አርፎ ይቀመጥ።
Yeah, we'll do all the burn now.